ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ምሽት ዝግጅታችን
የአየር ትራፊክ ተቆጣጣሪዎቹ ጥያቄ የመብት ነው ሲሉ የቀድሞ ባለሙያዎች ገለጹ።
አሁን የሚያነሱት ጥያቄ ያን ጊዜ ያነሳነው ጥያቄ ነው። ልጆች አሁን ዋቸው ልጆች መካከል አብረናቸው የነበርናቸው ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው።
በካናዳ የሚኖር የቀድሞ ባለሙያ ነው። በዩናይትድ ስቴትስ የሚገኝም ሰው ይዘናል።
ከዛሬ ነገር ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ፣ ይሄ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ።
በሌላ ዘገባችን ወጣት የፊልም ባለሙያም በጋቢና አሳፍረናል።
ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛሞችን ታሪክ የሚያሳይ ነው።
ከአንድ መቶ በላይ ፊልሞች ውስጥ ዜር ሺ ወዝ በሚል ርዕስ ያቀረበው የፊልም ስራው ከአስሩ ምርጥ ስራዎች መካከል አንዱ ለመሆን የበቃለት ወጣት ነው ይዘነዋል። ኤርትራዊው ድምፃዊ ካሳይ በረሀ እና ሰለሞን ባይረንም ዛሬ ይዘናቸዋል።
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናልፋለን። ረዘም ካለ ጊዜ ጀምሮ የደሞዝና የጥቅማ ጥቅም ጥያቄ ሲያነሱ ከነበሩት የኢትዮጵያ የአየር ትራፊክ ተቆጣጣሪዎች መካከል ዘጠኙ በቁጥጥር ስር መዋላቸው ታውቋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ፕሬዚዳንት አቶ ፍጹም ጥላሁን ከዚህ ቀደም አድማውን ሰራተኛው ራሱ ካለበት ጫና ተነስቶ የጠራው መሆኑን ለአሜሪካ ድምጽ አብራርተው ነበር።
አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉት በዛ ግማሽ እንኳን ልትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደልና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ከዚህ በፊትም የዛሬ ሁለት አመት ሶስት አመት እንደዚህ በዚሁ ኬስ ተነስቶ ነበርና ከሚኒስትሪ መስሪያ ቤት በተቀመጠ ፍኖተ ካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮች ሁሉ ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥ ማኔጅመንቱ እንደገና 41 ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖተ ካርታው። ያንን መሰረት አድርገው አንዱም ተግባራዊ አልተደረገም። ከሶስት አመት በኋላ
ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት 74 የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል 9ኙ በእስር ላይ ሲሆኑ 10 ቀደም ብለው 55ቱ ደግሞ የይቅርታ ፊርማቸውን አኑረው ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቅላቸዋል ከሚል ሀሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን 9 የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የ7 ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይ ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል።
በህጉ እንደ ስደትና ጥመቱ ከስድስት ወር እስከ 3 አመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ እናውቀዋለን።
የኢትዮጵያ ሲቪል አቪዬሽን በኢትዮጵያ በአጠቃላይ 150 የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች ተበታትነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለአራት ዓመታት መስራቱን ይናገራል። ካናዳ ይገኛል። መስሪያ ቤቱን ከለቀቀ 10 ዓመት እንደሆነው ገልጾ አሁን የተነሱት ጥያቄዎች ያንንም ነበሩ ይላል።
አሁን ከያዟቸው ልጆች መካከል አብረናቸው የነበርናቸው ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን መገናኛና ትራንስፖርት ሚኒስትር ከነበሩት ጁነይዲ ሳዶ ጋር በተደጋጋሚ ቢሮቸው ድረስ እየሄድን እንነጋገር ነበር። ሚኒስትር ዴኤታው መስሪያ ቤቱ ድረስም መጥተው አነጋግረውን የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን። የውሸት ነበረ ቃል የተገባልን። ያ ነገር ቀርቶ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ። ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት።
ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ። ያነሳናቸው ጥያቄዎችና የተገባልን ቃል በንጥልጥል ቀረ። ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ፣ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ ይላል ዳዊት። ቀደም ሲል በዚሁ መስሪያ ቤት የኤሮዞን የአየር ተቆጣጣሪ ሆነው 8 ዓመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው 10 ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከ10 ዓመት በፊት የተነሱ ጥያቄዎች ናቸው ያሏቸው በእኔም ዘመን ነበሩ ይላሉ።
በጣም ብዙ ጥያቄዎች ናቸው የተነሱት፣ ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማጥቅም አለ፣ ሬቲንግ እና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያዘ ማለት ነው። መልካም አስተዳደር ጥያቄዎች ነበሩ የተነሱት።
ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው 4500፣ ከፍተኛው ደግሞ 30 ዓመት አገልግሎት ላለው ሰው ማለት ነው እስከ 15,000 ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አኤሎ አንድ የአየር ተቆጣጣሪ ከመርከብ ካፒቴን እና ከአውሮፕላን አብራሪ እኩል ሊከፈለው ይገባል ቢልም ቢያንስ ከሌሎች አፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎቹን ጥያቄዎች በተመለከተ ደግሞ
ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኝነት ላይሰንስ ወይም የሙያ ፈቃድ የሚባለው ምንድን ነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ ልመዘንና ተፈትኝ ላይሰንስ ይሰጠኝ የሙያ ፈቃድ ይሰጠኝ ብሎ ይጠይቃል። የሙያ ፈቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ የነበር ነው አሁንም ያሉት የአየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን በአየር ትራፊኮች ላይ እንዴት ነው የሚለውን ነገር ለመጥቀስ በተለያየ መንገድ የማይፈለግ ሰው፣ ጥያቄ የሚጠይቅ ሰው፣ የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ ያው እንትን ይደረግ።
ይኸው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትሄ አጥተው ከአመት አመት ሲንከባለሉ የቆዩ ናቸው ይላል።
እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው ከዛሬ ነገ ከሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ።
ከዚህ ቀደም አቪዬሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል።
የተነሳበት ዋናው ዓላማ ምንድን ነው? አሁን ቢያንስ መሰማት እንችላለን ነው። የፖለቲካ ጥያቄ እንዳልሆነም የሚገባኝ ሌላውም ሰው እንዲገባው የምፈልገው ያ መሰማት እንችላለን፣ አሁን ብርሃን መውጣት ጀምሯል ሀገሩ ላይ፣ መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረት እውቅና አልተሰጠውም። ጉዳያችንን ጉዳያችሁ አድጋችሁ ይውልን እያለን ልጆቹ እየቆሰሉ ያነሱ ክፍለ ሀገር ወረውሯቸዋል። ጥያቄ ሊያነሱ ይችላሉ የሚታሰቡትን ልጆች ፕሮሞሽን ጉዳይ ልጆቹ አያገኙም ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን ምንም አይነት ስህተት ላለመስራት። ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ ነው። ለሰራተኛ መብት የሚጠይቁት ለአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁት ክፍለ ሀገር ይባረራል፣ ክፍለ ሀገር ይረሳሉ፣ ጊዜውን ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። አየር ትራፊክ ተቆጣጣሪ ሆነው የቆሰሉ በጣም ብዙዎች አሉ ውስጥ የተበደሉ እና ያንንም ሊያዩት ይገባል ባይነኝ።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ኮሎኔል ወሰንየለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል። 9 ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር።
ሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንዲል ጥረት ስላደረጉ ነው እኛ ትክክል አይደለም የምንለው።
የቀድሞ ባለሙያዎች በዚህ ሐሳብ አይስማሙም። ከስርና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችም ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲመጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው
ከሀገር ግንባታ ጋር ከቢዝነስ ጋር ምንም ያገናኘው ነገር የለም። ልጆቹ ጠቅማችንን ጠብቁልን ለሊት ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዛት በአል ገብተን እየሰራን ሰው ሌላው ሰው በአል ቤቱ ቁጭ ብሎ ከልጆቹ ጋር እያሳለፈ በእኩል ትሪት አታድርጉ ነው ያሉት ልጆቹ። ምኑ ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር የሚል ጋር ምንም አይ ይህን ገንባ ውስጥ ያገሩ ያሉንን ሰዎች እየጣልን የጠፋ ነው ጠፋል። እስካሁን ድረስ ልጆቹ ይወጣሉ ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩ ልጆች። ይሄ አያሳዝንም? የሀገርን ኢሜጅ የሚያጠፋው ይሄ ነው። የጣሉ የሚጠፉት ልጆች እየተበደሉ የትኛው ነው የሀገር ኢሜጅ የሚያበላሸው?
ባለሙያዎቹ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው፣ ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ወጣት ይስማ ዓለም ተክሌ የሻው ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ24 ዓመት ወጣት ነው። አሁን ነዋሪነቱ ሎስ አንጀለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊውድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማና ቴሌቪዥን የሶስት ዓመት ተማሪ ነው። የፊልም ተማሪ ላይቭ ስኮር ፌስቲቫል በተባለ ዝግጅት ላይ ከቀረቡት ከ100 በላይ ፊልሞች ውስጥ ዴር ሺ ወዝ በተባለ ርዕስ ያቀረበው የፊልም ስራው ከ10ሩም ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልም ሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎቹም በተለያዩ ድረገጾች ብዙዎች አድናቆታቸውን እየገለጹለት ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ወጣት ይስማ ዓለም ተክሌ የሻውን አነጋግሮ ተከታዩን ዘገባ ይዟል።
የፊልሙ ርዕስ ዴር ሺ ወዝ ይባላል። ያው በአማርኛ ያው ያችትና እንደማለት ነው። ድምፅ አልባ ፊልም ነው። የተለያዩ አይነት የፊልም አይነቶችን እንድንሞክር እንበረታታለን እና በነበረኝ አጋጣሚ ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛ ማሾችን ታሪክ የሚያሳይ ነው። ሜን ካራክተሯ ጓደኛዋን ትዳር ጥያቄ ታቀርብለታለች። ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል በሚል ምላሽ ሲመልስላት እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው። ማጠሩ አንተን በደንብ እንድታስብ ያደርግሃል። ፊልም በየትኛውም አይነት ሁኔታ ሀሳብ ስለሆነ ፊልም ማለት በየትኛውም አይነት ቅርጽና ሰዓት ሊነገር ይችላል። አሁን የምንኖርበት ዓለም በጣም አቴንሽናችን እያነሰ እየመጣ ነው። ከጊዜ ወደ ጊዜ ብዙ ሰዓታችን ስልካችን ላይ ነው የምናሳልፈው እና ያ ነገር አሁን ዘመኑን በተለይ እንደዚህ አይነት የሚሰሯቸውን ነገሮች በትንሽዬ ሰዓት አሳጥረው ማስተላለፍ የሚፈልጉትን መልዕክት እንዲያስተላልፉ የሚያበረታታ ዘመን ነው እና በስድስት ደቂቃ ወይም ባነሰ ሰዓት ውስጥ ታሪክህን መናገር ከቻልክ አንድ ሰዓት ተኩል ሲሰጠህ ወይም አንድ ቲቪ ሲሪየስ ሲሰጠህ በደንብ የምትፈልገውን ነገር በጥሩ ሁኔታ ማስተላለፍ ትችላለህ ማለት ነው።
ወጣት ይስማ ዓለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ?
ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት። በጊዜው ዲሬክቲንግ ዋን የሚባል የዳይሬክቲንግ ክላስ ልንወስድ ነበር እና አንድ ፊልም እንድንሰራ እንጠየቃለን እና ያው ፊልም ትውፊት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው። የምንሰራበት ቦታ ይሰጠን እና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን እና 4 ሰዓት ብቻ ነበር የተሰጠኝ በጊዜው። በዛ 4 ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ እድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያሉኝ በቅቷል እና ያ ነው ትልቅ ቻሌንጅ ለለው የምሰጣው ነገር።
ምን ተሰማ ፊልም እዚህ ቦታ ላይ መድረሱ? በውስጥ በኩል የፈጠረብህ ደስታ አለ?
በጣም ደስ የሚል ስሜት ነው። ለምን ከቤተሰብህ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥህ በጣም ደስ ይላል። ልክ ፊልም ሰሪ ሁላችን ውስጥ ጥበብ ውስጣችን ያለች ነገር ስለሆነች እኛ ብቻ ስለምንረዳት እኛ ውስጣችን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር ማይገባቸው ከሆነ የኛን ፍላጎትና ለጥበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮምፒውተር ኢንጂነሪንግ ማር ነበር እና የምፈልገውን ያንን ነገር የምማርበት የነበረው ምክንያት ዲግሪውን ለቤተሰቦች ሰጥቼ ወደምፈልግበት ነገር እንድገባ ነበረ እና አብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምፈልገውን ነገር ስለማንመደብ ወይም የምፈልገውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደምንፈልገው ነገር ደግሞ የቤተሰቦችም ጫና አለው በዛ ዙሪያ።
በአንተ በኩል የቤተሰብ ጫና አልነበረብህ ማለት ነው?
የቤተሰብ ጫና አልነበረብኝም። ቤተሰቤም በጣም እድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከ28 ዓመት በላይ አስተምራለች የልጆች ሳይኮሎጂ። ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ እውቀት አላት እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈልጋ አስተማሪ ሆነች። አባቴም የሚፈልገውን ነገር ነው የሚያደርገው። ታክሌሻ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት።
ኢትዮጵያ ውስጥ የት የት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ።
ኢትዮጵያ ውስጥ አንድ ትምህርት ቤት ነው የሄድኩት፣ ብሉ ናይል ፊልም ኤን ቴሌቪዥን አካዳሚ ይባላል። 8 ወር 9 ወር ትሬኒንግ ወስጄ ወደ አሜሪካ የመጣሁት።
ግሩም። እንደው ኮሎምቢያ ኮሌጅ ሆሊውድ ከተቋቋመ 65 ዓመት በላይ የሚጠጋው እና አንጋፋ የኪነ ጥበብ ባለሙያዎች ያፈራ በሆሊውድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ?
ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲትዩት የሚባል ትምህርት ቤት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ፣ ዳዊት ዘውዱ ይባላል። ሲኒማቶግራፈር ነው እና እሱ እንደ ወደ አሜሪካ ይመጣና ካሊፎርኒያ ሙቭ አድርጎ ትምህርት ቤቱን ይፈልግና ያገኝና ይደውልኛል። በቃ ይስማለን፣ ጥሩ ትምህርት ቤት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን እና አለኝ። ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንክ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖርሃል እና እሱም ፊልሙንም የቀረጠልኝ እሱ ነው፣ ሲኒማቶግራፈሩ እሱ ነው እና በቃ ሁለታችን ያን ትሬት መረጥን። በጣም ጥሩ እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ ብለው ውሳኔ ነበር።
እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ህይወት እንዴት ነው? በፊልም ኢንዱስትሪ ውስጥ
በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቅር ውጤት ስለሆነ እየጠበቀ ግንኙነት እንድትፈጥር ያደርግሃል። እኔም ከመምጣቴ በፊት እዚሁ ሆሊውድ ሲባል የተለየ ሚስኮንሰፕሽን አለን ውስጣችን፣ በቃ የማይደረስበት የተሳሳተ ግምት አለ ውስጣችን። በቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት እኛ ቦታ አይሰጥም የሚል ፍራቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትንፌት ስንገባ እኔና ዳዊት እኩል ነው ከሁሉም ጋር ቋንቋ ነው ማር የጀመርነው። እነሱ እዚህ ስላደጉ እኛን የበለጡን ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር ሰዎቹ የሚያስተምሩን መንገዶቹን ብቻ ነው እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩና ጥቅም አለው እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው። ያ ነገር እንድጠነክርና ጥሩ ጓደኝነቶችንና ቅንብሮችን እንድትፈጥር ያደርግሃል። ለምን ከትፊትም ከወጣም በኋላ ከእነዚህ ሰዎች ጋር ነው ስራዎችን የሰራን ነገሮችን ለመቀጠል እንሞክረው።
ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ አመት ተማሪ ይስማለም የሻው ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥምህ
እኔም በጣም አመሰግናለሁ
እመኛለሁ።
ዳንኤልና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኤርትራዊው ድምፃዊ ካህሳይ በረሀና ሰለሞን ባይረ የኢትዮጵያንና የኤርትራን ግንኙነት አሁን የደረሱበትን ሰላም አስመልክቶ ፍቅሪ የተሰኘ የጋራ ሙዚቃ በዚህ ዓመት በተከበረው የአሸንዳ በዓል ላይ በጋራ ዘፍነዋል። ነዋሪነቱ ብሪታንያ የሆነው ኤርትራዊ ድምፃዊ ካሳይ በረሀ ከ22 ዓመታት በኋላ ነው ወደ ኢትዮጵያ የተመለሰው። የሙዚቃ ስራውንና ወደፊት ያሰበውን በተመለከተ ከቪኦኤ ጋር አጭር ቆይታ አድርጓል። የጋራ ሙዚቃዎቹንም በተመለከተ ሰለሞን ባይረን ጨምራ መስታወት አራጋው አነጋግረዋለች።
ከ30 አመታት በላይ በሙዚቃ ሙያ ውስጥ ቆይቷል። በአስመራ ከተማ በድምጻዊነትና በሳክስፎን የሙዚቃ መሳሪያ ትምህርቱን ሲያጠናቅቅ በመረቃቱ ላይ የተገኙ ታዋቂ ኢትዮጵያውያን ሙዚቀኞች እንደነበሩ ዛሬም ድረስ በኩራት ያስታውሳል።
በአስመራ ነው የነበረው ኮርስ። በዛ በመረቃ ጊዜ ግን ከአዲስ አበባ ተላላካችሁ ለጥተው አስመረቁን ማለት ነው። በዛ በመረቃችን ጊዜ ከአዲስ አበባ ለጋሽ ጥላሁን ለታማኝ እንደነዋ የታይ ዋን መጥቶ ነበር።
የሰላም ስምምነትን ተከትሎ በመቀሌ በተካሄደው የአሸንዳ በዓል ላይ ከሰለሞን ባይረ ጋር በጋራ ፍቅሬ የተሰኘ ነጠላ ዜማ አቀንቅነው ነበር። ሙዚቃው እንዴት ተሰራ?
የአሸንዳ በዓል ላይ ሁሌ እከታተለዋለሁ። አንድ ቀን እዛ በበዓሉ ላይ ለመገኘት ህልም ነበረ እና በቃ አሁን ሰላም ወጥቶ ህልሙ ተሳክቶልን እዛው እንድገኝ ጥሪ ያቀረቡልን። ዘፈን ደግሞ አንድ ለምን አንሰራም ተባባልን ከሰለሞን። ግጥሙና ዜማ ላከልን። ይህን የሚባል አንድ ገጣሚ ያለ ስዊዘርላንድ ሀገር ደግሞ ግጥም ትንሽ ጨመረለት። በቃ መቀሌ እንደደረስኩ በቃ በሰኞና ማክሰኞ ዘፈኑ አጠናቅቀን ሮብ ላይ አሸንዳ በመክፈቻው ላይ አቀረብ ነው።
ወደ ኢትዮጵያ ስትመጥ ይሄ የመጀመሪያ ጊዜ ነው?
ያ እኔ መቀሌ የመጣሁት ከ22 ዓመት በፊት ነበር።
ለሁለቱም አገር አድማጮች የሚወክል ሙዚቃዎችን ለመስራት ሀሳብ አለ ወደፊት?
አሁንማ ብዙ ሀሳብ ነው ያለ። ምክንያቱ አሁን ይሄ መጀመሪያችን ነው። እንኳን በዚህ ተጀመረ እንጂ ከዚህ በፊትም ከሚንሹ የምትባል የሆላንድ ስኖር ከ4 ዓመት በፊት ስለ ሰላም በስኝ ነበር። ያው የዘፈንኩት ሰላም በጣ በቃ ያለ ሰላም ያለ ፍቅር ምንም ትርጉም የለውም ሁሉ ምናምን የሚል ዘፈን ነበር። አሁን ግን ሰላሙ መጣ እንኳን ደስ አለን የሚል ነው እና ሰሎታችን ሰምረን እዚህ ከእንግዲህ ወዲህ ያው የሚከለክለን ነገር የሚያግደን ነገር የለም። የጥላቻው ግንቡ ስለተሰበረ በቃ መስራት ነው።
እንግዲህ ኢትዮጵያን ከ22 ዓመት በኋላ ተመልሰ ስታያት ጓደኞች ከነበሩ ጓደኞችን አገኘህ ወይ?
አላየኋትም። ነገ ነው ወደ አዲስ አበባ መሄደው። መቀሌ ግን ከ22 ዓመት አይቻት ነበር። አሁን በጣም ተቀይራ ነው የቆየ። እሱ ህዝቡ በጣም ብትሩ አቀባበል ያደረገልኝ። ከዛ በላይ ግን በቃ በሙሉ አብራ ትግሴ አገኘኋቸው። ጥሩ ሳምንት አሳለፍኩ። እንዲያውም ያው ስለሱ ሙዚቃ እየሰራሁ ነው። እንኳን አገናኘን እንኳን ትግራለ
የሚል ሙዚቃ እየሰራህ ነው?
ያ በስራ ላይ ነው። ምክንያቱ አብራ ድጎች በሙሉ ሳገኛቸው የተሰማኝን ስሜት በጣም ሊገልጸው አልችልም። በዚህ ወር ያልቃል ይህን ተስፋለን። አዲስ አበባ ሀገር ስቱዲዮ እገባለሁ። በጣም ነው ደስ ያለ።
እንደዚህ አሸንዳ በዓል ላይ ተገኝተህ አታውቅም እና መጀመሪያ ላይ ስትገኝ ምን ተሰማ?
በጣም ምክንያቱ ጋግሮሮቹ ከ15 እስከ 20 ዓመት ምስል ያላቸው በጣም በቃ ቆንጅናቸው ስታይ ሁሉ አለባበሳቸው የባህል አለባበሳቸው ወባቸው ስታይ በቃ በጣም ደስ ይላል። እንደገና ደግሞ ሰላም በመምጣቱ ይህ ሰላም እኮ ለነሱ ነው። ይህ ፍቅር ለነሱ ነው። በቃ በዚህ በጣም ከልብ ነው ደስ ያለን። እዚያውም ከረስፌ ጋር ፕሮሚስ ገብቻለሁ። አመት ይበቃል
አስመራ ተወልዶ ያደገው ኢትዮጵያዊው ድምጻዊ ሰለሞን ባይረህ ከዚህ ቀደም ከሌሎች ድምጻውያን ጋር በጋራና በግሉ ሙሉና ነጠላ የትግርኛ ዜማዎችን አድርሷል። ኤርትራዊው ድምጻዊ ካሳይ በርሀ የሚያደንቀው ድምጻዊ እንደነበርና ከሱ ጋር በአንድ መድረክ ላይ ማቀንቀኑ ታላቅ ደስታን እንደሰጠው ይናገራል።
ከካሳይ በርሀ ድሮ ህፃን ልጅ ሆኜ ነው የማውቀው። እኔ አስመራ ተወልጄ ነው ያደግኩት። ሞር ከወንድሜ ጋር ጓደኛሞች ነበሩ። ታላቅ ወንድሜ ነበር አብርሃም ባይረህ የሚባል ነው እሱ የሚማረው እና ካሳይ በርሀ ከተወሰነ ከብዙ አመታት በኋላ ከለንደን ተገናኝተናል። በስራ ጉዳይ ሄጄ ነበር ለንደን ሀገር። ካሳይ በርሀም እዛ ነው የሚኖረው፣ ለንደን ሀገር ነው የሚኖረው።
በአጭር ጊዜ ውስጥ የተሰራ ግን በአጭር ጊዜ ውስጥ የተሰራ የማይመስል አንድ ነጠላ ዜማ ሰርታችሁ መድረክ ላይ ተጫውታችሁታል። እንዴት ተሰራ እና ደግሞ ስሜቱስ ምን ይመስል ነበረ? አብረህ አንድ መድረክ ላይ ከምትወደው ና
በጣም ነው የሚገርምሽ። ስራ ሲሰራ አሸንዳ በዓል ነበረ እና ተደወለልኝ። እንደዚህ አይነት ፕሮግራም አለ አሸንዳ እና እንድትሳተፍ እንፈልጋለን ማለት እሺ፣ ደስ ይለኛል
ደግሞ ከተሳካ ደግሞ ካሳይ ብርሃን እንጠራዋለን ይመጣል ብሎ የሆነ ነገር ነው የተሰማኝ። በጣም ደስ ብሎኛል። በዚህ አጋጣሚ ለምን የሆነ ነገር ስለታችን ስለሁለቱም ህዝቡ ስለ ሰላም የሆነ ነገር ለምን አለን ምናምን ብዬ ወዲያውም በቃ ጭንቅላቴ ላይ መጣና ካሳይ ብርሃን እሁድ ነው የገባ ወደ ኢትዮጵያ፣ ረቡዕ ዕለት ነው ደግሞ አሸንዳ የሚከናወነው እና ልክ እሁድ እንደገባ መቀሌ ተገናኝተናል። ማታ አግኝቼው ትንሽ አረፍ ብሎ ወደ ማክሰኞ ዜማ ማክሰኞ ድምፅ ገባል መቀሌ። ወዲያው ድምፅ ገብተን አዲስ አበባ ነው ላክ ነው አዲስ አበባ ነው የተሰራ ሙዚቃው። የኦልሞስት የሁለት ሶስት ቀን ነው ስራው፣ ግን በጣም የማረ ስራ ሆነዋል። ስለ ሰላም ስለሆነ እግዚአብሔር ተጨምሮበታል። አሪፍ ስራ የተሰራ
እንግዲህ የኤርትራና የኢትዮጵያ የሰላም ስምምነት ተከትሎ ይህንን ሙዚቃ እናንተ ሰራችሁ እንጂ ከዚህ ቀደም የኤርትራ ሙዚቃ በኢትዮጵያውያኑ ይዘፈናል፣ የኢትዮጵያ ሙዚቃም በኤርትራውያኑ ይዘፈናል። እና እስቲ የሁለቱን ሀገር የትግርኛ ሙዚቃዎች አንተ አንድ አንድ ሙዚቀኛ እንዴት ታያቸዋለህ? የሁለቱን ሀገር ሙዚቃዎች
በተለይ ትግርኛ ምንም ነገር የሚለየው ነገር የለም። አንድ የሆነ ባህል ያለው የዜ
ከዚህ በኋላ የምትሰራው ሙዚቃ ምናልባትም የኤርትራውያንን አድማጮች ያሳተፈ እንዲሆን የተለየ ነገር ለመጨመር ታስባለህ?
አዎ 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 እየሰራሁ ነው ያሉት። ያው እንግዲህ እግዚአብሔር ሰላም ተገኝተዋል ያሉት ሰላም ጠብቀን እኛ እዛ ሄደን ኮንሰርት ስንሰራ ባለን ሙያ ህዝቡን በሙያችን ደግሞ ህዝባችን እንድናገለግል ነው
ድምፃውያኑ በመጨረሻ ለሁለቱም ሀገራት ህዝቦች ሰላምና ፍቅር የሁሉም ነገር መሰረት እንደሆነ ካስተላለፉ በኋላ በሙያቸው የሁለቱንም ሀገራት ህዝቦች ለማገልገል ከፍተኛ ፍላጎት እንዳላቸው ገልጸዋል።
እሺ እኔ የምለው ምን መሰለሽ፣ ከጥላቻ ያገኘነው ምንም ጥቅም የለም። እኛ ይህ ሰላም ተገኝተዋል፣ ይህ ሰላም መጥቷል። እኔና እንደኔ ሁለት አገር ያሉ አርቲስቶች እና ሁሉ አርቲስቶች ጋዜጠኛ ለዚህ ሰላም ባለን አቅም በቃ ሰላሙ እውን እንዲሆን በቃ መረባረብ አለብን። አቅማችን የፈቀደውን ነገር ሁሉ ማድረግ አለብን። ይብቃ። ምክንያቱም ይህ ሁለቱ ወንድማማች ከዚህ ካለፈው ስህተታችን ተምረን ለወደፊቱ በቃ ህዝቡ ፍቅርና ልማት ሰላም እንድንክሰው በቃ ይህችናችን በቃ መረባረብ አለብን። ሌላው የለበለጥ
ያ ተገኝ ሰላም አሁን ሁላችን ጠብቀን ጉ ላይ ማድረስ አለብን። ከሰላም ብዙ ነገር ነው የሚገኘው። ሰላም ከሌለ ግን ምንም ውስጥህን ትረበሻለህ። ይቅር ሀገር ለሀገር ቤትህም ሰላም ከሌለ ከትዳር ከልጆች የሆነ ጭንቀት ነው የሚፈጥርልህ። ነው የመጣችን ጠብቀን ከዘላለም ተባብረን ተፈቃቅረን እንድንኖር ነው እኔ መክበር የሚመልክት
እንግዲህ የሆያ ሆዬ ወቅት ነው። ዛሬ ጳጉሜ አንድ ነው። አዲስ ዓመት እስከሚጠባ ድረስ ሆያ ሆዬ እየተባለ ይቀጥላል። እኛ ደግሞ የዛሬ ጋቢና ቢዮ እንዲሁም አበባዮሽ እንዳትረሽ የዛሬው የጋቢና ቢዮ ጉዟችን እንግዲህ በዚሁ ተጠናቋል። እንግዲህ ሁላችሁንም አድማጮቻችን እንኳን አደረሳችሁ እያልን ነው የዛሬውን ፕሮግራም እናጠናቀቀው። ነገም ፕሮግራም ይኖረናል። ስናስተናግዳችሁ ያመሸነውን የመስታወት አራጋውና ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። መልካም ምሽት። በነገው ምሽት እንገናኝ።